قطی بوری ولی کدیبنا نگاه کن لطفا.
የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም አሁን ጀመረ።
ከዚህ በፊት የነበሩ ክስተቶች ፈተናዎች መውጣት ምክንያቱ አንና ናቸው እንኳን ባይባል ክስተቶች ያሉት መቀራራዎች በሙሉ ለመሸፈን ከፍተኛ ጥንቃቄ ያደረጓ ገና ከፈተና መውጣቱ ጀምሮ።
የኢትዮጵያ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ነው የሰማችሁት። የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ጉዳይን አስመልክቶ ከተናገሩት የተወሰደ ነው። በመጽሔቱ ክፍለ ጊዜ ይቀርባል። ህወሓት ኃይሎችን ከአማራ ክልል ሰሜን ወሎ ማስወጣቱን ተናገረ። በኢትዮጵያ መንግስት በኩል እስካሁን በቀጥታ የተሰጠ ምላሽ ግን የለም። ሆኖም በዚህ በተሰጠው ገለጻ ህወሓት በሰሜን ወሎ ዞን ቆቦና አካባቢ የሚያካሄደው ጥቃት በመከላከያ ሰራዊትና በአካባቢው ህዝብ ጠንካራ ምላሽ ምክንያት ባሰበው ልክ አልሄደለትም ሲል ከዚህ ቀደም መግለጹ ይታወሳል። ሌሎች ወቅታዊ ዘገባዎችና ዝርዝር መግለጫዎች ወይንም ከነብሮች ይኖሩናል። ሰኞ መስከረም 23 2015 ዓመተ ምህረት ተናስተልኝ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጅ አሉላ ከበደ ነኝ። የሰዓቱን ያለም ዜና የሚያሰማን እንግዱ ወልዴ፣ አቀናባሪያችን ብርሃን ኃይሉ፣ ለስርጭት ምህንድስናው ደግሞ ኔልሰን ሎፔዝ ተሰይሟል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና።
ጤናስ ልክ ክብራትና ክብራን እንደምን አመሻችሁ። ከምሽቱ ያለም ዜና ጋር እንግዶ ወልዴ ነኝ። ህዝባዊ ወያኔ ሐርነት ትግራይ ኃይሎቹን ከአማራ ክልል ሰሜን ወሎ ማስወጣቱን ገለጸ። ሰራዊታችን በሌሎች ቦታዎች ያሉትን ስጋቶች በተሻለ መንገድ ለመቋቋም ወደ ሌላ ቦታ እየተዘዋወረ ነው ሲሉ የህወሓት ቃል አቀባይ የሆኑት ጌታቸው ረዳ ገልጸዋል። የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለ አካልም ባወጣው መግለጫ በገዛ ፍቃዳችን በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ማሻሻያ አድርገናል ብሏል። ለዚህ የህወሓት መግለጫ ከኢትዮጵያ መንግስት በኩል እስካሁን በቀጥታ የተሰጠ ምላሽ የለም። ይሁን እንጂ ህወሓት በሰሜን ወሎ ዞን ቆቦና አካባቢው የሚያካሄደው ጥቃት በመከላከያ ሰራዊትና በአካባቢው ህዝብ ጠንካራ ምላሽ ምክንያት ባሰበው ልክ አልሄደለትም ሲል መንግስት ከዚህ ቀደም መግለጹ ይታወሳል። ለአሜሪካ ድምጽ አስተያየታቸውን የሰጡ የቆቦ ከተማና አካባቢው ነዋሪዎች ህወሓት ከአካባቢው ለቆ መውጣቱን ተናግረዋል። አንዲት አስተያየት ሰጪ ደግሞ አሁንም በቅርብ ርቀት ውጊያ እየተካሄደ ነው ብለዋል። ይበንዲ እንዳለ ዩናይትድ ስቴትስ ለጦርነቱ ሰላማዊ መፍትሄ ለማፈላለግ የምታደርገውን ጥረት በመቀጠል የአፍሪካ ቀንድ ልዩ ልዑካን ከዛሬ ጀምሮ በድጋሚ ወደ ቀጠናውና ወደ ደቡብ አፍሪካ እንደምትልክ አስታውቃለች። ልዩ ልዑኩ ማይክ ሃመር ከዛሬ መስከረም 23 ጀምሮ ለ15 ቀናት ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ገልጿል። አድማጮች፣ የዚህን ዘገባና ተያያዥ ጉዳዮች ዝርዝር ከዜናው ክፍለ ጊዜ ቀጥሎ በሚኖረው የዕለቱ አብይ ርዕስ እናቀርባለን። የፌደራል ከፍተኛ ፍርድ ቤት አቶ ክብሮም በርሀ በዋስ እንዲፈቱ በመወሰኑ ዛሬ ከእስር ተለቀቁ። የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሀ በዋስ እንዲወጡ የፌደራል ከፍተኛ ፍርድ ቤት ልደታ ምድብ ተረኛ የጊዜ ቀጠሮ ችሎት የወሰነው ባለፈው አርብ ዕለት ሲሆን፣ በዛሬው ዕለት የፍርድ ቤቱ ትዕዛዝ ተፈጻሚ ሆኖ አቶ ክብሮም በርሀ ከእስር ተፈተው ከቤተሰቦቻቸው ጋር ተቀላቅለዋል። ቀደም ሲል አቃቤ ሕግ በአቶ ክብሮም በርሀ ላይ ክስ እንዲመሰርት በፍርድ ቤት የአስር ቀን ቀጠሮ ተሰጥቶት የነበረ ቢሆንም አርብ ዕለት በነበረው ውሎ አቃቤ ሕግ ክስ መስርቶ ማቅረብ እንዳልቻለ ጠበቃው አቶ ወንደሰን በፈቃዱ ለአሜሪካ ድምፅ ገልጸዋል። በፖሊስ የተጠየቀው የ14 ቀን ተጨማሪ የምርመራ ጊዜም ፍርድ ቤት አልተቀበለውም። አቶ ክብረም በርሀ እና ከሳቸው ጋር የተያዙ አራት ሰዎች በፌደራሉ መንግስት በሽብርተኝነት ለተፈረጀ ህወሓት የገንዘብ ድጋፍ በማድረግና በማህበራዊ ሚዲያ ግጭት ቀስቃሽ መልእክቶችን በማሰራጨት ወንጀል ተጠርጥረው ነሐሴ 27 ቀን 2014 ዓ.ም ፍርድ ቤት ቀርቦ የነበረ ሲሆን ተጠርጣሪዎቹ ጉዳያቸው በፌደራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት መታየት የጀመረው ነሐሴ 25 ቀን ነበር። አቶ ክብረም በርሀ ሐምሌ 5 ቀን የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት በዋስ እንዲወጡ ከወሰነላቸው በኋላ ከእስር ሳይለቀቁ ወደ አልታወቀ ቦታ መወሰዳቸውንና ከ35 ቀናት በኋላ ወደ አዲስ አበባ አባ ሳሙኤል ማረሚያ ቤት መምጣታቸውን መዘገባችን ይታወሳል። የሶማሊያ ማዕከላዊ ከተማ የሆነችው በለደወይን ዛሬ በከፍተኛ ፍንዳታ መናወጧን የአይን እማኞች ለቪኦኤ ተናግረዋል። ሁለት በመኪና ላይ የተጠመዱ ፈንጂዎች ላማጋ ላይ የተባለውን የአካባቢውን የመንግስት አስተዳደር ቢሮ ኢላማ አድርገው እንደነበር የአካባቢው ነዋሪዎች ለቪኦኤ ተናግረዋል። ፍንዳታውን ተከትሎ ከፍተኛ የሰው ጉዳት ሊኖር እንደሚችል በአካባቢው የሚገኙ ምንጮች ተናግረዋል። ላማጋ ላይ የተባለው የአስተዳደር ማዕከል የሂራን ክልል አገረ ገዥን ጨምሮ ሌሎች ባለስልጣናት ቢሮን እንደያዘ ታውቋል። በለደወይን ከሶማሊያ 337 ኪሎ ሜትር ላይ የምትገኝ ሲሆን በቅርቡ የአካባቢው ነዋሪዎችና ባለስልጣናት ከሀገሪቱ ጦር ጋር በመተባበርና ከፍተኛ ዘመቻ በማድረግ በርካታ ቁጥጥር ያላቸው መንደሮች ከአልሸባብ ቁጥጥር ነጻ አውጥተዋል። የዛሬው ፍንዳታ የተከሰተው አንድ ከፍተኛ የአልሸባብ መሪ ሐራምካ በተሰኘ ቦታ ቅዳሜ ዕለት መገደሉን የሀገሪቱ መንግስት እሁድ ማምሻውን ማሳወቁን ተከትሎ ነው። የአገሪቱ ማስታወቂያ ሚኒስቴር እንዳለው ከአልሻባብ መስራቾች አንዱ የሆነው አብዱላሂ ናዲር የተገደለው የሶማሊያ ብሔራዊ ጦር ከዓለም አቀፍ አጋሮቹ ጋር በመተባበር ባደረገው የተቀናጀ ጥቃት ነው። ናዲር ያለበትን ለጠቆመ 3 ሚሊዮን ዶላር እንደምትሸልም ዩናይትድ ስቴትስ አስታውቃ ነበር። ሐራምካ የተባለውና የተገደለበት አካባቢ በአልሻባብ ቁጥጥር ስር ያለ ስፍራ ሲሆን ዘመቻው የአየር ጥቃትን ያካተተ ሳይሆን አይቀርም ተብሏል። በአልሻባብ ላይ የአየር ጥቃትን ያካሄደ እንደሆነ የሚናገረው በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ዘግይቶ ባወጣው መግለጫ ቅዳሜ ዕለት ባደረሰው የአየር ጥቃት አንድ የአልሻባብ መሪ መግደሉንና በሲቪሎች ላይ ምንም ጉዳት አለመድረሱን አስታውቋል። አልሻባብ የናድሪን ግድያ ወሬ በተመለከተ ማረጋገጫም ሆነ ማስተባበያ አልሰጠም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ባለፈው ሳምንት መጨረሻ መፈንቅለ መንግስት የተካሄደባቸው የቡርኪና ፋሶ መሪ ፖል ሄንሪ ዳሚባ ትናንት እሁድ ስልጣናቸውን ለመልቀቅ መስማማታቸውን የሀገሪቱ የሃይማኖት አባቶችንና የማህበረሰብ መሪዎችን ጠቅሶ ኤኤፍፒ ዜና ወኪል ዘግቧል። የአካባቢው የዲፕሎማሲ ምንጮች በበኩላቸው ዳሚባ ወደ ቶጎ መዲና ሎሜ መሸሻቸውን ተናግረዋል ሲል የዜና ምንጩ ጨምሮ ዘግቧል። ከሁለት ቀናት በፊት በመፈንቅለ መንግስት የተወገዱት ዳሚባ ባለፈው ጥር ነበር የቀድሞው ፕሬዝዳንት ሮች ካቦሬን እንዲሁ በመፈንቅለ መንግስት አስወግደው ስልጣን ላይ የወጡት። ፖል ሄንሪ ዳሚባ ፍጥጫን እንዲሁም የህይወትና የሀብት ውድመትን ለማስወገድ በፈቃዳቸው ስልጣናቸውን ለመልቀቅ ተስማምተዋል ሲሉ የሀገሪቱ የሃይማኖት አባቶችና የማህበረሰብ መሪዎች አስታውቀዋል። በዳሚባና ራሳቸውን አዲሱ መሪ አድርገው በሚቆጥሩት ሻምበል ኢብራሂም ትራኦሬ መካከል በሃይማኖት አባቶችና በማህበረሰብ መሪዎች አማካኝነት ከተደረገ የስማ በለው ድርድር በኋላ የመጣ ውጤት መሆኑም ታውቋል። አዲሱ መሪ ትራኦሬ የአገሪቱን የመከላከያ አዛዥ ድጋፍ ማግኘታቸውንና በእስላማዊ አክራሪዎች ላይ የሚደረገውን ዘመቻ እንደሚያጠናክሩ ተናግረዋል። የቀጠናው የኢኮኖሚ ትብብር ማህበር የሆነው ኢኮዋስ በበኩሉ በቡርኪናቤው ድራማ ተሳታፊ የሆኑት ተዋናዮች ሁሉ ልዩነታቸውን በሰላም ለመፍታት መቀበላቸውን በመልካም ተቀብለነዋል ብሏል። ዳሚባ ስልጣናቸውን በሰላም ለመልቀቅ 7 ሁኔታዎችን አስቀምጠው እንደነበር የሃይማኖት አባቶችና የማህበረሰብ መሪዎች ቡድን ገልጿል። ለእርሳቸውና ለወታደራዊ አጋሮቻቸው የደህንነት ዋስትና እንዲሁም ለኤኮዋስ ቃል የገቡትና በሁለት ዓመታት ውስጥ ወደ ሲቪል አስተዳደር መመለስን የተመለከተው ይገኙበታል ተብሏል። በቡርኪና ፋሶ ከፍተኛ ተቀባይነት ያላቸው የሃይማኖት አባቶችና የማህበረሰብ መሪዎች አዲሱ የ34 ዓመት ዕድሜ ያላቸው መሪ ሻምበል ኢብራሂም ትራኦሬ ቅድመ ሁኔታውን ተቀብለው መረጋጋት እንዲሰፍን ጥሪ አድርገዋል ብለዋል። አዲሶቹ መፈንቅለ መንግስት አድራጊዎች አርብ ዕለት የጣሉትን የሰዓት እላፊ ገደብ አንስተው የአገሪቱን ድንበሮችንም መልሰው ከፍተዋል። ይህ በእንዲህ እንዳለ በቡርኪና ፋሶ መረጋጋት እንዲሰፍን ሩሲያ ጥሪ አድርጋለች። በቡርኪና ፋሶ ያለው ሁኔታ በአስቸኳይ ወደ መረጋጋት እንዲያመራና ስርዓት እንዲሰፍን እንሻለን ብለዋል የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ። በየመን የተካሄደው የተኩስ ማቆም የጊዜ ገደቡ ባበቃበት በዚህ ወቅት የተባበሩት መንግስታት ልዩ ልዑክ የስድስት ወሩን ተኩስ ማቆም እንደገና ለማንሰራራት እየተሯሯጡ ነው። የጊዜ ገደቡ በማለቁ ጦርነት እንደገና እንዳያገረሽ ሲሰጋ የሁቲ አማጽያኑ በሳውዲ አረቢያና በዩናይትድ አረብ ኤሚሬት ላይ የሚያሰሙትን ዛቻ አባብሰዋል። ልዩ ልዑኩ ሃንስ ግሩንበርግ የተኩስ ማቆሙን እንደገና ለመተግበር የማያቋርጥ ጥረት እንደሚደረግ ተናግረዋል ሲል ኤኤፍፒ ዘግቧል። በኢራን ይደገፋሉ የሚባሉት አማጽያን በሳውዲ ከሚመራው የመንግስት ደጋፊ ኃይል ጋር ላለፉት 7 አመታት ውጊያ ላይ ቀርመው የነበረ ሲሆን በመቶ ሺህ የሚቆጠሩ ሰዎች ሲሞቱ እንደ ተመድከውነ ደግሞ በአለም አስከፊውን የሰብአዊ ቀውስ አስከትሏል። ያህያ ሳሪ የተባሉ የሁቲ ወታደራዊ ቃል አቀባይ ትናንት እሁድ በሳውዲና በዩናይትድ አረብ ኤሚሬት ላሉ ነዳጅ ኩባንያዎች በትዊተር ማስጠንቀቂያ ልከዋል። ሁኔታቸውን አስተካክለው ለቀው እንዲወጡ ሲሉ አስጠንቅቀዋል ቃል አቀባዩ። የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን በዘውዳዊ አዋጅ የጠቅላይ ሚኒስትርነት ማዕረግን ያጠለቁት ዩናይትድ ስቴትስ ውስጥ በተለይም በጋዜጠኛ ጀማል ካሾግጂ ግድያን በተመለከተ ከተመሰረተባቸው ክስ ከለላ ለማግኘት ነው ሲሉ ተቺዎች በመናገር ላይ ናቸው ሲል የኤኤፍፒ ዜና ወኪል ዘግቧል። የአልጋ ወራሹ አዲስ ተጨማሪ ማዕረግ የታወጀው የፕሬዝዳንት ጆ ባይደንን አስተዳደር አልጋ ወራሹ ያለመከሰስ መብት ይኖራቸው እንደው እየመከረ ባለበት ወቅት ነው። የአልጋ ወራሹ የጠቅላይ ሚኒስትርነት ማዕረግ ከመታወጁ በፊት አንድ የአሜሪካ ፍርድ ቤት ዳኛ ያለመከሰስ መብታቸውን በተመለከተ ከሳሾች የጽሑፍ ጥያቄያቸውን እስከ ዛሬ ሰኞ ድረስ እንዲያቀርቡ ጠይቀው የነበረ ቢሆንም የባይደን አስተዳደር ቢን ሳልማን የያዙትን አዲስ ማዕረግ በመጥቀስ መልስ ለመስጠት የ45 ቀናት ጊዜ እንዲሰጠው መጠየቁን ኤኤፍፒ የፍርድ ቤት ሰነዶች ማየቱን በመጥቀስ ዘግቧል። በዓለም ታላቅ የድፍድፍ ነዳጅ አምራች ሀገር ዲፋክቶ መሪ የሆኑት የ37 ዓመቱ አልጋ ወራሽና ጠቅላይ ሚኒስትር በአሜሪካ በርካታ ክሶች ተከፍቶባቸዋል። ከነዚህም ዋናው በጋዜጠኛ ጀማል ካሾግጂ ላይ በቱርክ ኢስታንቡል በሀገራቸው ኤምባሲ ውስጥ የተፈጸመውን ግድያ የተመለከተው ነው። በዚህም ለጊዜው ከምዕራቡ ዓለም መገለል ግጥማቸው ነበር። በሳውዲ አረቢያ የስልጣን ጫፍ ላይ በመቀመጣቸው ያለመከሰስ መብት ይገባቸዋል ሲሉ ጠበቃቸው ተናግረዋል። የሰብአዊ መብት አቀንቃኞችና የመንግስት ተቺዎች እንደሚሉት ግን አልጋ ወራሹ ጠቅላይ ሚኒስትር መባላቸው ከመከሰስ ነጻ ለመሆንና የህግ ከለላ ለማግኘት የሚደረግ አይን ያወጣ ሙከራ ነው። በመጨረሻም አድማጮች በኢራን ያንዲት ወጣት በፖሊስ እጅ ሳለች መሞትን ተከትሎ በሀገሪቱ የተቀጣጠለው ተቃውሞ የተራ ኢራናውያን ተግባር ሳይሆን የዩናይትድ ስቴትስ እና የእስራኤል እቅድ ነው ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ሁለቱን አገሮች አንጅለዋል። ሶስተኛ ሳምንቱን የያዘው ተቃውሞ ከጸጥታ ኃይሎች ብርቱ መልስ ገጥሞታል። መንግስት 14 ሞተው 1500 የሚሆኑት በቁጥጥር ስር እንደዋሉ ሲገልጽ የመብት ተሟጋቾች ግን ቢያንስ 130 መሞታቸውንና በሺዎች የሚቆጠሩ እንደተያዙ ይገልጻሉ ሲል አሶሲየትድ ፕሬስ ዘግቧል። የ22 ዓመቷ ወጣት ማሻ አሚኒ መሞት አሳዛኝ ክስተት ነው ያሉት ካሚኒ በሁኔታው ልባቸው እንደተሰበረ ተናግረዋል። የኢራን የስነ ምግባር አስከባሪ ፖሊስ አለባበስሽ ስርዓትን የተከተለ አይደለም በሚል በቁጥጥር ስር ካዋላት በኋላ ራሷን በመሳቷ ወደ ሆስፒታል ተወስዳ ነበር። ከሶስት ቀናት በኋላም ህይወቷ ሊያልፍ ይችላል። መንግስት ወጣቷ በልብ ድካም እንደሞተች ይናገራል። ወላጆቿ ግን ያንን ውድቅ በማድረግ ማሻ ምንም አይነት የልብ ችግር እንደሌለባት ተናግረው በተፈጸመባት ድብደባ እንደሞተች ይገልጻሉ። ለዚህም ኃላፊነት እንዲወሰድ ይጠይቃሉ። ኢራን በተቃዋሚዎች ላይ የምታደርገውን የኃይል ምላሽ በማውገዝ በበርካታ ሀገራት በሺህ የሚቆጠሩ ሰዎች ትናንት እሁድ ሰላማዊ ሰልፍ አድርገዋል። ማሻ አሁን በህይወት የሌለችው ጨካኙ ስርዓት ህይወቷን ስለነጠቀ ነው። ይህም የሆነው የምትለብሰውንና የማትለብሰውን ልብስ የመምረጥ ውሳኔን የራሷ በማድረጓ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጉዳዩ ላይ በሰጡት አስተያየት ተናግረዋል። አድማጮች የምሽቱ ዜና በዚሁ ተጠናቋል። እስከ ምሽቱ 4 ሰዓት እንድትቆዩ ጋብዛለሁ። በኔ በኩል መልካም ምሽት።
እንግዲህ ወልዴን ለሰዓቱ ያለን ዜናዎች አመሰግናለሁ። ክብራትና ክብራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ መስከረም 23 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪያችን ግርማ ደገፋ ነው። የዕለቱ ዋና አዘጋጅ ቆንጅታየ፣ የዌብና ማህበራዊ መገናኛ አቀናባሪያችን አባየሁ ገበያው ናት። የስቱዲዮ ምስልና ድምጽ ቀጥታ የስቱዲዮ አቀናባሪያችን ራም ማክሊን ነው። ወደ ዕለቱ አቢረስ ከመልፋችን ያስቀድሙ ታዲያ ቆየት ብለው ከሚሰሙት ድምጾች አንዱን ለቅምሻ አንበል።
ምንም ችግር የለብህም ለነናሽና ምንኝ እና ለና ቆሞ ለምን አልሄድም ለና ጋር ነው ለምን ሐኪሞች ያውቀው የሚቀባል ጭንቀት ነበረ። በዛ ላይ ደግሞ ጎረቤቶች የሚያውቀው ሰዎች መዘት እኮ ነው ምናምን እኮ ነው ስለ እና ሐኪም ቤት ሂጅ ሐኪም ቤት መስት አይደለም እና ስለምን በጣም ግራ ተጋብቼ ነበረ።
ወይዘሮ ክብራ ከበደ ናቸው። ፓርኪንሰንስ የተባለ የህመም አይነት ታማሚ ናቸው። በተጨማሪም ይህን እንቅስቃሴና ንግግርን ጨምሮ መሰረታዊ የሰውነት እንቅስቃሴዎችን የሚያውቅ እጅግ ለበረታ ህመም የሚዳርግ የሌሎች የተጋለጡበትን ሁኔታ የሚረዳ የበጎ አድራጎት ተቋምም ይመራሉ። በዛሬው የጤና ፕሮግራማችን እንግዳችን ናቸው። ሁለተኛው አጋማሽ ይመለሳሉ። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ህወሓት ኃይሎቹን ከአማራ ክልል ሰሜን ወሎ ማስወጣቱን ተናገረ። የህወሓት ቃል አቀባይ አቶ ጌታቸው ረዳ ሰራዊታቸው በሌሎች ቦታዎች ያሉትን ስጋቶች በተሻለ መንገድ ለመቋቋም ወደ ሌላ ቦታ እየተዛወረ ነው ብለዋል። የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለ አካልም ባወጣው መግለጫ በገዛ ፈቃዳችን በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ለውጥ አድርገናል ብለዋል። ለዚህ የህወሓት መግለጫ ከኢትዮጵያ መንግስት በኩል እስካሁን በቀጥታ የተሰጠ ምላሽ የለም። ይሁን እንጂ ህወሓት በሰሜን ወሎ ዞን ቆቦና አካባቢ የሚያካሄደውን ጥቃት በመከላከያ ሰራዊትና በአካባቢው ህዝብ ጠንካራ ምላሽ ባለው ሳቢያ ባሰበው ልክ አልሄደለትም ሲል መንግስት ከዚህ ቀደም መግለጡ ይታወሳል። ለአሜሪካ ድምጽ አስተያየታቸውን የሰጡ የቆቦ ከተማና የአካባቢው ነዋሪዎች ህወሓት ከአካባቢው ለቆ መውጣቱን ተናግረው አንዲት አስተያየት ሰጪ ደግሞ አሁንም በቅርብ ርቀት ውጊያ እየተካሄደ ነው ብለዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ስለ ጦርነቱ በሰላማዊ መፍትሄ ለማፈላለግ የምታደርገው ጥረት በመቀጠል የአፍሪካ ቀንድ ልዑካን ከዛሬ ጀምሮ በድጋሚ ወደ ቀጠናው እንዲሁም ወደ ደቡብ አፍሪካ እንደምትልክ አስታውቃለች። ልዩ ልዑኩ ሃመር ከዛሬ መስከረም 23 አንስቶ ለ15 ቀናት ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመልክቷል። ኬኔዲ አባተ ሁሉንም ይዟል።
የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለ አካል ባወጣው መግለጫ ወቅታዊ ሁኔታዎችን ከግምት በማስገባት በትብብር ለሚፈጸምብን ወረራ አስተማማኝ ምላሽ ለመስጠት ስልታዊ የቦታ ለውጦችን ማድረግ ተገቢ ሆኖ አግኝተናል ብሏል። በዚህም መሰረት በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ለውጦችን አድርገናል ሲልም አክሏል። ህወሓት ትናንት መስከረም 22 ባወጣው በዚህ መግለጫው የትግራይ ኃይሎች ባለፉት 3 ቀናት ይህን ውሳኔ ሲተገብሩት ነበር ያለ ሲሆን ውሳኔው በውጊያ ግንባር በተፈጠረ ለውጥ ሳይሆን በራሳችን ተነሳሽነት የሚተገበር ነው በማለትም አብራርቷል። በመቀጠልም በዚህ ግንባር ቀጣይ የማጥቃት ሙከራ የሚደረግ ከሆነ በማንኛውም ጊዜና በየትኛው ማቅጣጫ ተመልሰን ልንገባ እንችላለን ብሏል። ለዚህ የህወሓት መግለጫ ከኢትዮጵያ መንግስት በኩል እስካሁን በቀጥታ የተሰጠ ምላሽ የለም። ለአሜሪካ ድምጽ አስተያየታቸውን የሰጡ በሰሜን ወሎ ዞን በጦርነት ቀጣናዎች የሚኖሩ ግለሰቦች የህወሓት ኃይሎች ከአካባቢው እንደወጡ ተናግረዋል። ያነጋገርናቸው ግለሰቦች የተለያዩ አስተያየቶችን የሰጡን ሲሆን አንድ የቆቦ ከተማ ነዋሪ በትናንትናው ዕለት በጎብያ አካባቢ ከፍተኛ ጦርነት እንደነበረ ተናግረው የህወሓት ኃይሎች ጎብየን ጨምሮ ከቆቦና አካባቢው ወጥተዋል ብለዋል።
ለሊቱ ወጥተው እነሱ ያው ሰው ማላመንም ነበር ከነጋፋኑ ሲገቡ ብቻ ነው ያመነው ሰው። ያው በነበረው ጦርነት ትናንትና በኋላው ትናንትና ጎብዬ ላይ ከባድ ጦርነት ነበረ። ከዛ ያው ወጥተዋል።
ሌላ አስተያየት ሰጭ ደግሞ የህወሓት ኃይሎች ከቆቦ አካባቢ ቢወጡም በቅርብ ርቀት ግን ጦርነት መቀጠሉን ተናግረዋል።
አሁንም እኛ ቆቦ በገባንበት ሰዓት ጮም የበር አካባቢ በሚባለው ቦታ ዋጃ ጥሙ ጋር ጦርነት ነበር። እኔ እንግዲህ ጆሮ የሰማውን አይን ያየውን ነው መናገር የምችለው። አሁን ያለ ውጊያ ከሆነ እዛ ጋር ለምን ሬሳ ኖረን? ለምን ንብረቶች ወደሙ? ዛሬ ማለት ነው ወር ላይ አይደለም ጦርነት ነው ያለው እኛ ቆቦ ሆነ ማለት ነው 7 ኪሎ ሜትር ምናምን አካባቢ ነው እንግዲህ ከቆቦ
የጦርነት ቀጣና በሆኑት የሰሜን ወሎ ዞን አካባቢዎች የስልክ ኔትወርክ እጅግ ደካማ በመሆኑ ምክንያት ከስፍራው ተጨማሪ አስተያየት ሰጪዎችን ማግኘት ባንችልም ጦርነቱን በመሸሽ ከአራዱና ከጎብዬ አካባቢዎች ተፈናቅለው በወልዲያ እንደሚገኙ የነገሩን አስተያየት ሰጪዎች የህዋት ኃይሎች ከነዚህ አካባቢዎች መውጣታቸውን ተራራማ አካባቢ በመሄድ ስልክ ደወሉልን ካሉ ቤተሰቦቻቸው ማረጋገጣቸውን ይገልጻሉ።
የመጣሁት አራዱም 08 ይባላል ካራዱም ወደዛ ሆርማት ነው ቤቴ ያው አንድ መረጃ እንግዲህ አይጠፋም እየደወሉልን ነው ካራዱም ደውለውልናል ማታ ከምሽቱ 6 ሰዓት አካባቢ አውቃቸውን መጣቸውን ሁሉ ነገር እየጫኑ ወጡ ሳደኛ ሳዳገኝ ነው ነው ደውለውልን ከዞብለ ያለ ሁሉ ወጡ ምናምን እያሉ እየደወሉልን ነው እንግዲህ ከወረዛ ተደረሰ ለማንኛውም ያው ተራ ጉዳይ ይኖራል ያለ ያው ሰራዊቱ ወብየናል ሆስተሮቪስ ጋር
አሁን እንደው ሰላም ነው ይላሉ እየሄዱ ነው እየተባለ ነው አሁን እየሄዱ ነው ምናምን አሉ ጎብዬ ሙሉ በሙሉ ተለቋል አሉ
የሰሜን ኢትዮጵያው ጦርነት ናሲ 18 2014 ዓ.ም ምረት ዳግም ባገረሸበት ሰሞን ፌደራል መንግስት በሰጠው መግለጫ በሰሜን ወሎ ዞን የህዋትን ጥቃት በብቃት እየተከላከልኩ ነው ማለቱ ይታወሳል በመስራቅ አማራ በኩል በቆቦና አካባቢው ህዋት ጀምሮታል ያለው ወረራ በመከላከያ ሰራዊትና በአካባቢው ማህበረሰቦች የተቀናጀ ምላሽ ምክንያት ቡድኑ ባሰበው መንገድ አልሄደም ሲለም መንግስት በመግለጫው አስታውቋል ጥቃት በመፈጸም ጦርነቱን ዳግም የቀሰቀሰው ፌደራል መንግስት ነው ያለው ህወሓት ከዚህ ቀደም በነበረው ጦርነትም ለሰላም እድል ለመስጠት በሚል ተዋጊዎችን በራሴ ፈቃድ ከአማራና ከአፋር ክልሎች አስወጥቻለሁ ቢልም መንግስት ግን ህወሓት ጦሩን ያስወጣው ተሸንፎ ነው ማለቱ የሚታወስ ነው የአፋር ሰብአዊ መብቶች ድርጅት ፕሬዝዳንት መሆናቸውን የነገሩን ጋስ መሐመድ ከቤልጅየም ብራሰልስ በሰጡን አስተያየት ደግሞ በአፋር ክልልም አንዳንድ አካባቢዎች ጦርነት ነት እየተካሄደ ይገኛል ብለዋል
ያን ወረዳንና እንዲሁም ደግሞ ወክሪግ ተብሎ የሚጠራ አካባቢውን እዛ ቦታ ላይ ያሉ ላለፉት 4 ቀናቶች ጦርነቶች ሲደረጉባቸው ነበር እስካሁንም በፎክሻ በኩል የተወሰኑ ቦታዎችን በእነሱ ቁጥጥር ስር የሚገኙ ቦታዎች አሉ እንደው ለሰላም የሚፈልግ ቢሆን ኖሮ እነዚህ ሁሉ ቦታዎች መልቀቅ አለባቸው በሌላ በኩል ደግሞ በበራህሊ በኩል አሰዳ ተብሎ በሚጠራ አካባቢ ቡሮ ተብሎ በሚጠራ አካባቢ ላይ ከፍተኛ የሆነ ጦርነት ያከናወኑ እንዳለ ነው የምንሰማው ስለዚህ በሰው ላይ ደረሰ ያለው ጉዳት በጣም ያሳዝን ነው ሴቶች ህፃናቶች የጉዳት ሰለባ ሆነዋል
ህወሓት በትናንቱ መግለጫው በአፋር ክልል በኩል ስላለው የጦርነት ሁኔታ ያለው ነገር የለም ሆኖም የህወሓት ቃል አቀባይ አቶ ጌታቸው ረዳ ከጥቂት ቀናት በፊት በትዊተር ገጻቸው ባሰፈሩት ጽሑፍ ኤርትራ የትግራይን ክልል ለመውጋት በአፋር ክልል በበርሃሌ በኩል 5 ክፍለ ጦር አሰልፋለች ያሉ ሲሆን በዚያ አቅጣጫ ተሰልፏል ያሉትን የኤርትራ ጦር የህወሓት ኃይሎች በተሳካ ሁኔታ አምክነዋል ብለዋል ይህን የአቶ ጌታቸውን ክስ በተመለከተ ከኤርትራም ይሁን ከኢትዮጵያ መንግስት በኩል የተሰጠ ምላሽ ግን የለም በግጭቱ ውስጥ ያሉ ሁሉም ወገኖች ወታደራዊ እንቅስቃሴዎችን እንዲያቆሙ ዩናይትድ ስቴትስን ጨምሮ የተለያዩ አካላት ተደጋጋሚ ጥሪ ማቅረባቸው ይታወቃል ዩናይትድ ስቴትስ ለግጭቱ ሰላማዊ መፍትሄ ለማምጣትና በአፍሪካ ህብረት የሚደረገውን ዲፕሎማሲያዊ ጥረት ለመደገፍ በአፍሪካ ቀንድ ከፍተኛ ልዑኳ በኩል የተለያዩ ተግባራትን ብታከናውንም እስካሁን ለግጭቱ ልባት ማምጣት አልተቻለም ለዚህ ደግሞ ምክንያቱ በሁለቱ ተፋላሚ ወገኖች መካከል መተማመን አለመኖሩ ነው ሲሉ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ አመር በቅርቡ ተናግረዋል ለግጭቱ ሰላማዊ መፍትሄ ለማፈላለግ ከነሐሴ 30 2014 ዓ.ም ተመረጥ ጀምሮ ለ11 ቀናት በአፍሪካ ቀንድ ቆይታ ያደረጉት ማይክ አመር ለዚሁ ጉዳይ በድጋሚ ከዛሬ ጀምሮ ወደ ኬንያ ደቡብ አፍሪካና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል ልዩ ልዑኩ ሃመር ከዛሬ መስከረም 23 ጀምሮ እስከ ጥቅምት 8 ለ15 ቀናት በሶስቱ ሀገራት የሚያደርጉት ጉብኝት በሰሜን ኢትዮጵያ ያለው ጦርነት በአስቸኳይ እንዲቆምና በአፍሪካ ህብረት የሚመራ የሰላም ድርድር እንዲጀመር ዩናይትድ ስቴትስ የምታደርገው ድጋፍ አካል ነው ብሏል መስሪያ ቤቱ በመግለጫው በናይሮቢ በፕሪቶሪያና በአዲስ አበባ ከየሀገራቱ መንግስታት ባለስልጣናትና ከዓለም አቀፍ ድርጅቶች ተወካዮች እንዲሁም በሰብአዊ አገልግሎት ላይ ከተሰማሩ አካላት ጋር የአፍሪካ ህብረት የሰላም ሂደትን መደገፍ በሚቻልበት ጉዳይና ተያያዥ የሰላም ጥረቶች ዙሪያ እንደሚወያዩም ተገልጿል። ለሰሜን ኢትዮጵያው ጦርነት ሰላማዊ መፍትሄ ከመፈላለግ በተጨማሪ በህዳሴ ግድብ ዙሪያ ያለው ውዝግብ በአፍሪካ ህብረት ጥላ ስር እልባት እንዲያገኝ የሚደረገውን ጥረት መደገፍ በሚቻልበት ጉዳይ ላይም ማይክ አመር ከሚመለከታቸው ጋር ይመክራሉ ብሏል የውጭ ጉዳይ ሚኒስቴር በመግለጫው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች ወደ መስሂቱ ዝርዝሮች እንዘልቃለን። ፖሊስ በተለያዩ ወንጀሎች ተጠርጥሯቸዋል ያላቸው አቶ ዘመነ ካሴ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ጥበቃቸው አቶ በሙሉ ታደሰ ለአሜሪካ ድምጽ በሰጡት አስተያየት ፖሊስ ከባንክና ከብሔራዊ መረጃ ደህንነት አገልግሎት ተጨማሪ መረጃ ያስፈልገኛል ሲል የ14 ቀን ጊዜ ቢጠይቅም ፍርድ ቤቱ ግን የሰጠው የ7 ቀን ቀጠሮ መሆኑን ገልጸዋል። መስከረም 11 በቁጥጥር ስር መዋላቸው የተገለጸው አቶ ዘመነ ካሴ ለመጀመሪያ ጊዜ ፍርድ ቤት የቀረቡት ከ10 ቀናት በፊት ነበር። አስቴር ምስጋናው ተከታዩን አድርሳናለች።
ድብት ባቶ ዘመነ ካሴ ላይ ተጨማሪ ምርመራ ለማካሄድ ከተጠየቀው የ14 ቀናት ጊዜ 7ቱን የፈቀደው ጠበቃቸው በሙሉ ታደሰ ለአሜሪካ ድምጽ እንዳብራሩት ፖሊስ አቶ ዘመነን በተለያዩ ወንጀሎች እንደተጠረጠራቸው ለፍርድ ቤት አስረድቷል። የታጠቁ ቡድኖችን በህቡ በማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ ፖሊስ አቶ ዘመነ ተጠረጠሩባቸው ያሏቸው ወንጀሎች ለፍርድ ቤት መዘርዘሩን አቶ በሙሉ ጠቅሰዋል።
ፖሊስ ጠርጥሮ አለው የሚለው በአጠቃላይ ለዛሬም ጊዜ ቀጠሮ መጠየቂያ አድርጎ ከቀረበው ላይ መመልከት እንደምንችለው የህግ መንግስት ስልጣን ተግባራዊነት ማሰናከል፣ ህቡ የሆኑ ማህበሮች ወይም መሳሪያ የታጠቁ ቡድኖች ማደራጀት፣ ወንጀል እንዲፈጸም በአደባባይ በመቀስቀስ በመንግስት ላይ እንዲነሳ ማድረግ፣ የተንኮል ድርጊቶች ኬላዎችን አቋቁሟል በሚል ነው ፍርድ ቤት የጊዜ ቀጠሮውን እንዲሰጠው የጠየቀ።
አቶ ዘመነ ካሴ መቀመጫውን በጎረቤት ኤርትራ አድርጎ በቀድሞው የኢትዮጵያ መንግስት ላይ የትጥቅ ትግል ያካሄደው የአርበኞች ግንቦት 7 ንቅናቄ አባል ሆነው ቆይተዋል። እሳቸውና ሌሎች አጋሮቻቸው ወደ ኢትዮጵያ የተመለሱትም በ2010 የተከሰተውን የመንግስት ለውጥ ተከትሎ ነው። የአማራ ክልል ፖሊስ ከሁለት ሳምንታት በፊት በሰጠው መግለጫ አቶ ዘመነ ካሴ መስከረም 11 በቁጥጥር ስር መዋላቸውን ከመግለጽ ውጭ አላብራራም። በዛሬው የፍርድ ቤት ውሎ ፖሊስ ምርመራዬን አልጨረስኩም በማለት ተጨማሪ 14 ቀን የጊዜ ቀጠሮ እንዲሰጠው መጠየቁን ጠበቃ በሙሉ ታደሰ ከችሎቱ በኋላ ለአሜሪካ ድምጽ ተናግረዋል።
ፖሊስ ለምርመራ ሚላኳቸው ሰዎች አሉ። እነሱም ምርመራ እያጣሩ ነው። ሌላም ከተቋማት ከብሔራዊ ደህንነት ማስረጃዎችን አመጣለሁ፣ ከባንኮች ማስረጃዎችን አመጣለሁ በሚል አቅርቧል። ከነዚህ ማስረጃዎች ተነስቼ ተጨማሪ ቃል እቀበላለሁ በሚል ነው ጊዜ አስፈልጎኛል እና 14 ቀን ጊዜ ሊሰጠኝ ይገባል በሚል ያቀረበው። እኛ ደግሞ የጊዜ ቀጠሮ ሊሰጠኝ ይገባም የምንልባቸውን ምክንያቶች አቅርበናል። ለእነዚህ ምክንያቶች መካከል ምርመራው የሰነድ ማስረጃዎች ይመጣሉ የተባሉ ከመንግስት ተቋም ስለሆነ ተጠርጣሪዎች በዋስ ቢወጡ እነዚህን የሰነድ ማስረጃዎች ሊያጠፉ የሚችሉ አይደለም። የሰው ምስክሮችንም በተሰጠው የ10 ቀን ጊዜ ውስጥ ማጠናቀቅ ይችል ነበር። ስለዚህ የተጠየቀው የጊዜ ቀጠሮ ሊሰጠ ይገባ በሚል ክርክር ተደርጎበት ፍርድ ቤቱ የግራ ቀኛችን ክርክር ሰምቶ ፍርድ ቤቱ አስፈላጊ ነው ያለውን የ7 ቀን የጊዜ ቀጠሮ ሰጥቷል።
ግራ ቀኙን ያደመጠው የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ፖሊስ ከተጠየቀው የ14 ቀናት ተጨማሪ የምርመራ ጊዜ 7 ቀናት በመፍቀድ ፖሊስ መረጃውን አጠናክሮ እንዲመጣ ለጥቅምት 1 ቀን ትዕዛዝ ሰጥቷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች ተከታዩ ርዕስ ደግሞ የ2014 ዓመተ ምህረት የ12ኛ ክፍል መልቀቂያ ብሔራዊ ፈተና የፊታችን ሰኞ መስከረም 30 2015 ዓመተ ምህረት ለመጀመሪያ ጊዜ በዩኒቨርሲቲ ቅጥር ግቢ ውስጥ እንደሚሰጥ ትምህርት ሚኒስቴር አስታወቀ። የመልቀቂያ ፈተናው ለመጀመሪያ ጊዜ ከትምህርት ቤቶች ውጪ በዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ የተፈለገው የፈተና ስርዓቱን ደህንነት ለመጠበቅ እንደሆነ የሚኒስትር መስሪያ ቤቱ በሰጠው መግለጫ አመልክቷል። ይህን ለማድረግ ትምህርት ሚኒስቴር ተጨማሪ የ1 ቢሊዮን ብር ያህል እንደሚያወጣም ተገልጧል። ዘንድሮ ፈተና የሚወስዱት ተማሪዎች ብዛት 976,000 ሲሆን በአገሪቱ ውስጥ ባሉ አለመረጋጋት ሳቢያ ከትግራይ ውጪ ካሉ ክልሎች 56,000 ተማሪዎች ለፈተና እንደማይቀመጡም ተገልጧል። ገብረ ሚካኤል ገብረ መድህን ከአዲስ አበባ ተከታዩን አድርሰናል።
እስከ ዛሬ ድረስ በትምህርት ቤቶች ሲሰጥ የቆየው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ዘንድሮ ለመጀመሪያ ጊዜ በዩኒቨርሲቲዎች እንዲሰጥ የተወሰነው በሁለት ምክንያቶች መሆኑን ለጋዜጠኞች የተነበበው መግለጫ አመልክቷል።
አንደኛ፣ የፈተና አሰጣጥ ሂደቱ ከስርቆትና ከኩረጃ ነጻ ሆኖ ተማሪዎች ውጤት እንዲገኙ በማጥናትና በመስራት ብቻ መሆኑን አምነው እንዲዘጋጁና ሁለተኛ ደግሞ ከሐሰተኛ የፈተና መልስ አሰራጮች ተጠብቀው እንዲፈተኑ በማድረግ የፈተና ስርዓቱ ተአማኒነት እንዲያድግ ለማድረግ ነው።
እስካሁን በተሰሩት የቅድመ ዝግጅት ስራዎች የተፈታኞችና የፈተና አስተዳደር አስፈጻሚዎች ምልመላ፣ መረጣ፣ ምደባና ስምሪት እንደተከናወነ የተገለጸ ሲሆን ፈተናው ከፊታችን መስከረም 30 ጀምሮ በሁለት ዙር እንደሚሰጥ በመግለጫው ተጠቅሷል።
የ2014 ዓ.ም ተመረጥ ተፈታኞች ቁጥር ከዩኒቨርሲቲዎች የማስተናገድ አቅም በላይ በመሆኑ ፈተናው በሁለት ዙር ይሰጣል። አንደኛ ዙር የማህበራዊ ወይም ሶሻል ሳይንስ ተማሪዎች የሚፈተኑ ሲሆን ከመስከረም 30 እስከ ጥቅምት 2 ቀን 2015 ዓ.ም ድረስ ፈተናውን ይወስዳሉ። በሁለተኛ ዙር የተፈጥሮ ወይም ናቹራል ሳይንስ ተማሪዎች የሚፈተኑ ሲሆን ከጥቅምት 8 እስከ 11 ድረስ ፈተናውን ይወስዳሉ። ፈተና የወሰዱ ተማሪዎች ጥቅምት 12 እና 13 ወደ የመጡበት አካባቢ ይመለሳሉ።
የ2014 ዓመተ ምህረት ብሔራዊ የመልቀቂያ ፈተናን የሚወስዱት 976000 ተማሪዎች መሆናቸውን በመግለጫው ላይ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። በአሁኑ ጊዜ በሀገሪቱ ውስጥ ባለው አለመረጋጋት ምክንያት ከትግራይ ውጪ ባሉ ክልሎች የሚገኙ 56000 ተማሪዎች ለፈተና እንደማይቀመጡ ሚኒስትሩ ገልጿል።
በአጠቃላይ መውሰድ ከነበረባቸው ምን ያህል አልወሰዱም ኦር አይወስዱም በዚያ አመት የተባለው ኢሴንሻሊ ጥያቄው ትግራይ ያሉ ተማሪዎች በጦርነት ላይ ያሉና ምን ያህል ተማሪ እንኳን እንደሆነ የማይታወቅ ሁኔታ ያለንበት ካልሆነ በቀር ሌላ ቀሪው ኢትዮጵያ ውስጥ ያሉት ተማሪዎች በሙሉ ይፈተናሉ። አንደኛው ሁለተኛው ዙር ይፈተናሉ። 56000 አካባቢ ተማሪዎች ተለይተዋል። ይሄን ፈተና ስናዘጋጅ ሁለተኛም ፈተና የተዘጋጃል። በልዩ ሁኔታ ፈተና የሚወስዱ ውጭ ሀገር የሚገኙ የኮሚኒቲ ትምህርት ቤቶች በእስር ላይ የሚገኙ ፈተና የሚወስዱ ተማሪዎች እነኚህን ሁለተኛ እነኚህን ተማሪዎችና ድንገትም እንዲህ በጸጥታ በሚነሳ ምክንያት መውሰድ የማይችሉ ተማሪዎች ካሉ በሚል ሁለተኛ ፈተና የተዘጋጃል። ያ ፈተና ከአንድ ወር ባልበለጠ ጊዜ ውስጥ ተመልሶ ይሰጣል። ያንን ሁለተኛውን ፈተና ይወስዳሉ እነኚህ በጸጥታ ምክንያት አሁን የማይወስዱት እና ቅድም ያልኳችሁ ሁለት የውጭ ሀገር ኮሚኒቲ ትምህርት ቤቶችና በመንግስት ጥበቃ ላይ ያሉ እሱን በሚሰጥበት ጊዜ ያንን ይወስዳሉ። ለዛ ዝግጅት ኦሬዲ ተጀምሯል።
ለፈተና ስርዓቱ ደህንነት ሲባል ፈተናው በዩኒቨርሲቲዎች እንዲሰጥ በመወሰኑ ትምህርት ሚኒስቴር 1 ቢሊዮን ብር ያህል ተጨማሪ ወጪ ማውጣቱንም ፕሮፌሰር ብርሃኑ ጠቅሷል።
ጦርነት ሁኔታ ላይ ነው ያለነው። ያ አቤት የፊስካል እንትን ላይ ያመጣውን ጫና ይታወቃል። ከዛ አንፃር በተቻለ መጠን የመንግስትን ወጪ በማይጎዳ መልክ በጥንቃቄ ለመስራት ሞክረናል። ወጪው 1 ቢሊዮን አካባቢ ተጨማሪ ቢደርስ ነው ቢደርስም ያን ያህልም የሚደርስ አይመስለኝም ተጨማሪዎች።
ፈተናው እንዳይሰረቅም ከዝግጅት ጀምሮ እስከ መፈተኛ ቦታዎች ድረስ ከፍተኛ ጥንቃቄ ተደርጓል ሲሉም ሚኒስትሩ አብራርቷል።
ከዚህ በፊት የነበሩ ክፍተቶች ፈተናዎች መውጣት ምክንያት ዋና ናቸው እንኳን ባይባል ክፍተቶች ያሉትን መቀዳዳዎች በሙሉ ለመሸፈን ከፍተኛ ጥንቃቄ ተደርጓል። ገና ከፈተና መውጣቱ ጀምሮ ፈተናውን የሚያዘጋጁትን ሰዎች ከመመልመል ከዩኒቨርሲቲዎች ከመመልመል ጀምሮ ፈተናውን ሲያዘጋጁ የሚጠቀሙባቸውን ኮምፒውተሮች ምን ከመለየት ጭምር እና ፈተናዎቹን ከአንድ ቦታ ሳይወጡ አንድ ቦታ ሆኖ ብቻ እንዲዘጋጅና ከዛ በኋላ ያ ፈተና የተዘጋጁባቸውን ማቴሪያሎች እዛው ተተው ተፈትሸው የሚወጡበትን ሁኔታ ጀምሮ ከዛ ፈተናው ፕሪንት የሚደረግበትን በኢንሳ በፌደራል ፖሊስ እና በራሱ በፈተናዎች ድርጅት ትብብር በከፍተኛ ጥንቃቄና ጥበቃ የተደረገ ቀደም እንዳልነው ኮዶቹን ሁሉ ጨምሮ የማተም ሂደቱን በተወሰነ ደረጃ በማሻሻል ኮዶቹን ጨምሮ የታተመበት ሁኔታ ሶዛጋ ቀዳዳውን በፊት ከነበረው የበለጠ ለመሸፈን ተሞክሯል።
በፈተናው ወቅት የፈተና ደንብን የጣሰና የተከለከሉ ነገሮችን ይዞ የተገኘ ማንኛውም ተፈታኝ ተማሪ ያለምንም ቅድመ ሁኔታ ከፈተና እንደሚሰናበት በዛሬው መግለጫ ይፋ ተደርጓል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ለዘገባው አመሰግናለሁ። አድማጮች፣ በተከታዩ የኢሬቻ በዓል ዝግጅት የተመለከተ ዘገባ ደግሞ ወደ ቢሾፍቱ ይሆናል የምናቀናው። የርቻ በዓል ትላንት እሁድ በቢሾፍቱ ከተማ ተከብሮ ውሏል። ከዋናው ፍጥነት መንገድ ወደ ከተማው የሚወስዱ አውራ ጎዳናዎች ለህዝብ ተሽከርካሪዎች ዝግ መደረጋቸው አንገላቶናል ሲሉ ከአዲስ አበባ በቀጥታ የመጡ አንዳንድ ተሳታፊዎች የነገሩትን ጠቅሶ ገልሞ ዳዊት ተከታዩን አድርሶናል።
ኢሬቻ ወራ አርሰዲ በትልቅነቱ የሚታወቅ የኢሬቻ በዓል ነው። ትላንት በምስራቅ ሸዋ ቢሾፍቱ ከተማ ሲከበርም በርካቶች በስነ ስርዓቱ ላይ ተሳትፈዋል። ጠዋት ላይ አደሲንቄና አባገዳዎች ወደ ሆራ አርሰዲ አቅነተው ስነ ስርዓቱን ልክ እንደበፊቱ አካሂደዋል። ቁጥራቸው በርካታ የሚሆኑ ሰዎችም በተለይ የአዲስ አበባውን ሆረፈንፍነን አጠናቀው ነው ወደ ቢሾፍቱ ያመሩት። ሰለሞንና ስድስት ጓደኞቹን በዚህ በዓል ላይ ነበር ያገኘዋቸው።
እኔ ሰለሞን እባላለሁ። የመጣነው ከአዲስ አበባ ነው። ጓደኞቼ ሳሙኤል ይባላል፣ ሙልጌታ ይባላል፣ ረቢራ ይባላል፣ አሸናፊ ጃራ። እንግዲህ አንድ ላይ ተሰባስበን እንደ ግሩፕ ነው የመጣነው። እንግዲህ እንደ ግሩፕ ኦሬዲ 6 አመት ሆኖላል አንድ ላይ መምጣት ከጀመርን። እንግዲህ የዘንድሮ በዓል እንደ ባለፈው በዓላቶች ደስ የሚል በዓል ወይ ደግሞ ደስ የሚል የኢሬቻ በዓል ነበር ያሳለፍነው። እንግዲህ ወደ ቢሾፍቱ ከመጣን በኋላ ደግሞ እንግዲህ ያው ማታ እዚህ የተዝናናን እየጨፈርን ከሰዎች ጋር እየተዋወቅን ያለውን ነገር የሌሎች የወዳጆቻችንን በዓል ሼር እያደረግን ነው አብረን የቀየነው። እንግዲህ ያለው ነገር ጥሩ ነው እስካሁን ባለው ነገር።
አቶ ግርማ ያያለውም ከአዲስ አበባ ነው የመጡት።
በጣም ጥሩ ሁኔታ ነው። ደስ ብሎ ሰው በአንድነት ልብሱ ለብሶ በአገሩ ባህል ወለሞ ደንብ በዛም ስርዓቱን ጠብቆ ሁሉም ነገር አንድ አይነት ልብስ ለብሶ በየአይነቱም ሁሉ ለብሶ መጣው በጣም ደስ ይላል። ውበቱም ዳማሙም ጥሩ ነው። በጣም ከበፊቱ አይገናኝም። በጣም ደስ ይላል። ሰውም ፍቅር አለው። በጣም ደስ ይላል። ሰው ተስማምቶ ነው። ምንም ቅርም ነገር የለም።
አመታዊው የኢሬቻ በዓል የተለያዩ አለባበሶች ጎልቶ የሚታዩበትና ባህላዊ እሴቶች የሚንጸባረቁበት ጀመር ነው። እናም ባለባበሳቸው ለየት ብለው ራሳቸውን የሚገልጹ የአገሪቱን የተለያዩ ባህሎችና ታሪኮች የሚያስተዋውቁ ሰዎችም የበዓሉ ድምቀቶች ነበሩ። ተመሳሳይ የባህል አልባሳት ለብሰው የተገኙት ወጣት ሼቱ ገዳ ቱፋና ጓደኞቹም ከአዳማ ከተማ ነበር የመጡት።
የኢሬቻ በዓል ለኦሮሞ ትልቅ በዓል ነው። በሰላም በፍቅር አብረን አንድነታችን ለማሳየት ሁሌም ተወልደን እስካደን በድረስ እስከዛሬ በጋራ በግሩፕ ተመሳሳይ ልብስ አንድ አይነት ልብስ ለብሰን በዓላችን እያከበርን እስከዛሬ መተናል። አሁንም አርብ ከቤታችን ወተን የፍንፍኔን ኢሬቻ አክብረን ዛሬ ወደ ቢሾፍቱ ኢሬቻ መተን እያከበርን ነው።
ትላንት እሁድ በዓሉን በከተማዋ ለመታደም ወደ ቢሾፍቱ ሲገቡ የነበሩት ተሳታፊዎች ከዋና የአዳማ አዲስ አበባ ፍጥነት መንገድ ጀምሮ እስከ ከተማዋ ድረስ በእግራቸው ሲሄዱ ነበር። አዊ ሙሳ ከጓደኞቿ ጋር ነበር ከሻሸመኔ የመጣቸው። እንደዚህ አይነት መንገድ የመዝጋት ውሳኔዎች የበዓሉን ተሳታፊዎች ቁጥር እንዲቀንስ ሊያደርግ ይችላል ስትል ተናገራለች።
በጣም በቃ ተሰቃይተን ነው እዚህ የደረስነው በእግራችን ማለት ነው። የዚህ አሁን ስንመጣ ኩላሊቱም ያመው ሰው አለ። ሞር በአሉ ደስ ምሎት የሚመጣ ሰው አለ እና ደክሞት ተሸላይቶ ይቀራል። አሁን በዚህ ካየ ለሚቀጥለው አመት ለመምጣት ይቀራል። ምክንያቱም ይሄ በዓል ማለት ብዙ ሰው የሚጠቀምበት ነው። ብዙ ሰው ይመጣል። ብዙ ሰዎች ባህላቸውን ያሳያሉ። ሁሉም ሰዎች በየር በየር ሰዎች የሚታዩበት በዓል ነው እና ፍተሻው እንዳለው ነው። ፍተሻው ቆንጆ ነው። ለኛ ደህንነት ነው ግን አሁን ስንመጣ 15 ኪሎ ሜትር ላይ ነው መኪና አቁመን የመጣ ነው ማለት ነው። በእግራችን የመጣ ነው።
ከአዲስ አበባ መጥተው ባሉን ተካፍለው የተመለሱት አቶ ግርማም ወደ ቢሾፍቱ የሚያስገቡ መንገዶች ለህዝብ ተሽከርካሪዎች ዝግ መሆን አቅመ ደካሞችን ያላገናዘበ ስለሆነ መስተካከል አለበት ብለዋል።
አሁን ከፍንፍኔ መጥቼ ወደ ሞጆ ነው አካባቢ አቆምኩ። ከእንተነ አይረል ወዲያ ነው አቆምኩ። በቢሾፍቱ ዙራ መንገዱ ተከፍቶበት ቀረብ ብሎ መኪና ቢገባል ትንሽ እንደኛ አቅም የሌለ ሰዎች አሁን መኪና የሚገባበት መንገድ ወደፊት መንገድ ቢሰራላቸው ጥሩ ነበረ። እሱን አሁንም ይሄንን የሚመለከተው መንገዱ ቢነቅልን ጥሩ ነው።
ሌላው ተሳታፊዎች ያነሱት በሆራ አርሰዲ ስላለው የመሰረተ ልማት እጥረት ነው። ወጣት ሰለሞን እንዲሁም አቶ ግርማ ቢሻሻል ስለሚሉት ነገር ሲናገሩ
መሰረተ ልማትም አሁን እዚህ ሲመጣ በጣም ሰው ይቆማል። ይሄ በጣም እንደው ደስ ይላል። የግራሩ ስር መቀመጫ ነገር ቢሰራ ሰው አርፎ የሚሄድበት እንደው ንግድ ነገር ቢደረግ አንድ ነገር የሚሸጥበት ነገር ቢኖር ጥሩ ነው። ይሄንን አሁን በጣም ያስፈልጋል።
ከትናንትና ዛሬ ለውጦች ይኖራሉ። የህዝቡም ቁጥር ከትናንትና ዛሬ እየጨመረ ነው። የባሉም ያከብር የሚታደም ህብረተሰብ ክፍልም እየጨመረ ነው ያለው። ያ ነገር ሲሆን ደግሞ የመንገድ መጨናነቅ የሰው መብዛት በመጣ ቁጥር ትንሽ ክራውድድ እየሆነ ነው ያለው። ዛሬ ትንሽ ሲያሰለቸን የነበረው የፍተሻ ጉዳይ ነው። ለምን ሆና አንልም። ትንሽ እሱ ነው ክራውድድ ሲያደርገን የነበረው እንጂ ሌላው ነገር ጥሩ ነው ባለው ነገር ግን ያው እንደ ግሩፕ እኛ ደስተኞች ነን።
የበዓሉ ተሳታፊዎች በተለይ ሬቻ የሰላምና የመተሳሰብ በዓል ነው ካሉ በኋላ ይህን ስቴት ማቆየቱ የሀገርን ቱሪዝም ለማሳደግ ጉልህ ሚናም እንዳለውም ገልጸዋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ የባህል ቅርሶች መዝገቡ ያሰፈረው የገዳ ስርዓት አካል የሆነው የሆራ አርሰዲ የሬቻ በዓል በተከታታይ በከፍተኛ ድምቀት ከመከበሩት የሬቻ በዓላት አንዱ ነው። ለአሜሪካ ድምጽ ገልሞ ዳዊት ምስራቅ ሸዋ ዞን ቢሾፍቱ።
ገልሞና መሰግናለሁ። አድማጮቻችን በዚሁ በሬቻ ጉዳይ ደግሞ ወደ ዋሽንግተን ዲሲ እንመጣለን። በሌላ በኩል የሬቻ በዓል ትላንት እሁድ እዚህ ዋሽንግተን ዲሲና በአካባቢው ነዋሪ ሆኑ የኦሮሞ ተወላጆች እንዲሁም ሌሎች ከዩናይትድ ስቴትስና ከካናዳ የመጡ ከሌሎች ዩናይትድ ስቴትስ ክፍሎች መሆኑ ነው ከካናዳ የመጡ ተሳታፊዎች ተከብረዋል። የባሉ ተሳታፊዎች መሃል ዋሽንግተን በሚገኘው የዩናይትድ ስቴትስ ፕሬዝዳንት ሊንከን መታሰቢያ ሐውልት ማዶ ካለው እንዲሁም ሪፍሌክሽን ፑል በሚል መጠሪያ ከሚታወቅ ግዙፍ አንጸባራቂ ገንዳ አቅራቢያ የምስጋና ስነ ስርዓት ማከናወናቸውን ጠቅሳ ባልደረባችን የኦሮሚያ ክፍል ባልደረባችን ቱጂ ቤኩሳ አጠናቅራለች። በትላንትና ሁለት ቀኑ ሙሉ በዋሽንግተንና አካባቢው ዝናም ሲዘንብ ቢውልም ህዝቡ በየአመቱ በሚከበረው በዚህ የሬቻ ስነ ስርዓት ላይ ከመሰብሰብና ባህላዊ ዘፈኖችን ከማሰማት ወይም ከመጫወት አልታገደም ብላለች። ከሽማግሌዎች ጸሎት በኋላ ሰዎች ተራ በተራ እርጥብ ሳርና አበባ በደንቡ መሰረት አምጥተው ሐይቁ ውስጥ ነክረው አምላክን ሲያመሰግኑና ሰላም ለሰላም በመጸለይ ልባዊ ምኞታቸውን ሲገልጹ ውለዋል ስታደርሳናለች። ትጅዌን እናመሰግናለን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በቀጥታ ወደ ሁለተኛው አጋማሽ ክፍለ ጊዜ ነው የምንዘልቀው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ከ42 መሆኑን ያመለክታል። ለዚህ ክፍል ቀዳሚው ጤና ነው። የዛሬው የጤና ፕሮግራም እንግዳችን ቀደም ብዬ በመግቢያ ያስተዋወቅኳቸው ወይዘሮ ክብራ ከበደ ናቸው። ፓርኪንሰንስ የተባለ የህመም አይነት ታማሚ ናቸው። ይሁንና እንቅስቃሴና ንግግርን ጨምሮ ሰውነት እንደ ልብ ማዘዝ አዳጋች የሚያደርገው ለበረታ ሁከትም የሚዳርገው ለዚህ ህመም የተዳረጉ ሌሎችን ወይም የተጋለጡ ሌሎች ወገኖችን የሚረዳ የበጎ አድራጎት ድርጅት መስርተው በማገልገል ላይ ይገኛሉ። እንዲህ ያለው የህመም አይነት ሰዎችን ከእንቅስቃሴ የሚያግድና ራስንም በተለየ ሁኔታ ውስጥ እንዲያልፉ የሚያስገድድ ህመም ሳይገታቸው ሌሎችን ለመርዳት በምሳሌነት የሚሰሩትን ስራ ጨምሮ ስለ ህመሙም ሁኔታ ስላለፉበት መንገድ ባልደረባችን ገብረ ሚካኤል ገብረ መድህን አወያይቷቸዋል። እነሆ የመጀመሪያውን ክፍል።
ወይዘሮ ክብራ ከበደ ስለ ራስሽ የተወሰነ ነገር ንገሪ እስኪ።
የተወለድኩት ትግራይ ነው። ትግራይ ዘመሳ ካሉ ጉርማዳ ወረዳ ነው እና ያደጉትም ከወንድሜ ጋር ደብረ ብርሃን መቀሌ አድጋት ያልኩ ነው ያለፉት። መጀመሪያ ማሳሰበትኝ የዲፕሎማ ለነበረ ውጤቴ ዲፕሎማ ለበሬተምን ላይ 3 ዓመት መጀመር ግብርና ከሰራ በኋላ ወደ አለማያ ገብቼ 3 ዓመት እማ የአለማያን ትምህርት ዲግሪን ጨርሼ መጥቼ 3 ዓመት የልማት ፕሮጀክት የሚባል ድርጅት ነበር። አሁን የለም። እዛ 3 ዓመት ከሰራ በኋላ ለመደመር ሄጄ ማስተር ሰርቼ
በዚህ ይሄ ፓርኪንሰን በሚባለው ህመም መያዝሽን ያወቅሽ መቼ ነው?
ወለትሽን ያወቅሽ? ወለትሽን መፈረንጅ ማለትም እዚህ ወሳው ግን ወጣመት ምን በጣም ስቃይ ነው ያለው። በስቃይ ባለማወቅ ስቃይ በመሙት ጉዳት አይደለም ስለላወቅ መታመም ምንም የለም ዶክተር አላገኘም ምንድነው ጉዝ እንደና ነሽ ነው የሚፈልገው ምርመራ አድርጎ እና በመመርመር ሳይታው ፋይናንስ ደምሽንት አይስረና ደስጂ ከምንም ችግር የለብህና ነሽ ነው የሚለኝ እና ደና ቆሞ ለምን አልሄደም ደና ካልሆነ ከለምን ሐኪሞች አይቆም የሚቀበል ጭንቀት ነበር በዛ ላይ ደግሞ ጎረቤቶች የሚያውቁ ሰዎች መስጠት እኮ ነው ምናምን እኮ ነው ስለ እና ሐኪም በታትጂ ሐኪም በተመስ ተያዝነው እና ስለዚህ በጣም ግራ ተጋብቼ ነበር እና በጣም ከባድ ሁለት ዓመት ነው ያሳለፍኩት አሜሪካ እጂ ባልሰማን ታወቃ ነው የነር ነው
እንደው በዚህ ህመም ከተያዝሽ በኋላ ምልክቶቹ ምን ይመስሉ ነበር ሲጀማመርሽ የነበረው ሁኔታ ምን ይመስላል ምንድነው የበሽታው የህመሙ ባህሪ
የባህሪ አንደኛ መንቀሳቀስ አለመቻል ነው ሁለተኛ እንትን ባላንስ አለመጠበቅ ነው ሶስተኛ እንደዚህ መንቀሳቀስ ማለት ደግሞ አንዱ የፋርማሲ ህመምተኛ ከሌላ ህመምተኛ ጋር ብጻም ይመሳሰልም እየራስን ያለው እና እኔ መጀመሪያ ጊዜ ነው እቺን ግራ እግሬ እና ጀመረችን ጣታው ላይ ተሰራ መንቀሳቀስ ያቀረኝ ነበር በጣም ነበር የሚያመኝ እና ትንሽ ቆይቶ ወደዚህ ስድስተር በስድስተር ምን እግሬ ምን ተያዘ ከዛ አረደ ላይ እዚህ ጭንቀት እዚህ ጋር መጨማደን ይዛለና ምላስ መናገር ሁሉ ነገር መጻፍ ምናምን ሁሉ ነገር የማያጠቃቦት የለም ባንዘን አሁን መጻፍ አልችልም ያው እንደገና መናገርም ችግር አለብኝ
የፓርኪንሰን ሁማን መርጃ ማዕከል አቋቁመሻል ሐሳቡ እንዴት መጣ መቼ ነው ያቋቋምሽው
ሐሳቡ የመጣልኝ ገና እዛ አሜሪካ ያለው ነው እናትም እኔ በጣም ትግግር እኔ ተምሬ ያለው ብያለሁ እንግዲህ እስከማሰብ ድረስ ማለት ነገር ማለት በጣም አንባቢ ነበርኩኝ ግን ስለ ፓርኪንሰን በጭራሽ አላውቅም ነበር እኔ እንኳን እስከማሰብ ተምሬ ያለው እነዚህ ችግሮች ምንም ነገር የለላቸውም የዚህ ሆነ እውቀት የለላቸው እንዴት አድርገው ይችላሉ ብዬ በጣም እንጨነቅ ነበር እዛውኝ እነዚህ መጥቼም ብዙ ጊዜ ወስደውኝ ለመሰራ አላውቅም ምን እንደምረዳቸው ስለማ በጣም ብዙ ጊዜ ወሰደብኝ አንድ 10 አመት በኋላ ግን ለምን ቤተሰቦች ጋር ተናገረ ለምን እንጀው ነገር አይከፈትም ተባባል እሺ ብዬ እንድረጅት መሰረት
አሁን 10 አመት ሆኖ ማለት ነው 11 አመት ከ11 አመት በፊት ይሄን ድርጅት ስታቋቁሚው ምን አይነት ፈተናዎች ገጠሙሽ እንዴት ነበር ሁኔታው በሽታው ብዙ አይታወቅም ኢትዮጵያ ውስጥ ያጋጠመሽን መሰናክል እንዴት አስተውሽዋለሽ
አዎ ለበለ ነበር መጀመሪያ ትንሽ እንጆይ አንጆይ ለእኔ አይሰስሲን ማለት ነበር አማካሪ ጀመርኩት እና እነሱ አመጡልኝ ኤክስፕራንስ እንደ መመዝገብ እንኳን አንቺ ጠኝ ማችለው አትርፈናልኝ መመዝገብ በጣም በፍራስ ይመስልና አትርፈን እኔ ግን አስቤበታል ከዛና አሁን ደሽማሉ እነሱ ዝም ብዬ ጀመርኩ እና በሚደርስብኝ ከባድ ነገር ሁሉ የከዚህ ባሰ ቢመጣ ብዬ ነበር ማሰብና እንደምን ተወጣጡ ነው ደግሞ በጣም ስለሚደክመኝ የሬጅስተር ማድረግ ኤጀንሲ ብረሰጣሉ እያለቀስኩ ነው የምወጣው እና ሰዎች ሁሉ በጣም ስለሚጨነቁ ተለተለ ነው የሚፈጽሙኝ ምክንያቱም በጣም ይደክመኛል በራሴ ገንዘብ ልታስተ ከሆናትም የምሄደው ንኩታት ዜም እንደውና እንትን እንኳን ህጉ ማለት ስነስርዓት ሁለት ቀን ይፈጅኳል ሁለተኛ ነው ስባላላሳለሁ እንዴት ይሄ ነው ሁሉ ሁለተኛ መውጣው ያልኩኝ ያው ግን እሱም አያስጠጎኝም ነበር ተመዘገበን 15 ሺህ ብር ነበረችን እንትን አንድ ድርጅት የሰጠን 15 ሺህ ብሯን ቤተከራየን በቃ ገዛና ወደ ጀመርን ስራ
አሁን ድርጅቱ ከተከፈተ በኋላ እንዴት ነው ህሙማንን እየረዳ ያለው? የመርጃ ማዕከላላችሁ ወይስ በየቤት ይሄዳችሁ ነው የምትደርዋቸው?
እምራቸው ምን አልጋኛ ቤት እንላለን አልጋኛም ተንጅካሉ ካልሆነ በመንገድ ሰሚቱን ሰዎች እኛ ቢሮ እየመጡ እና ሆይ ተከራይተን ስልጠናዎችን እንሰጣለን። ስለዚህ ተከራይተን ነው እናሰለጥናቸው እና ቢሮችን በጣም በማይታዘን ፊዚዮትራፒ ሰርቪስ መስጠት እንፈልጋለን። አሁን አውዚህ እዚህ ተቀምጠዋል። በየቦታው ነው ፊዚዮትራፒ ያለ፣ ግን በየትኛው ቦታ ስላጣን ብቻ አምስት ሰዎች ከሰባት መቶ አምስት ሰዎች ነው ለጊዜ ለሶስት ወር የሚሰለጥ እሳን እነሱም ኢንፌክት ካለ ውጤት ታየው ሌሎች ይተካለው ላይ ሁሉም ማዳረስ አለበት እና ሴንተር በጣም ችግር አለብን። ሌላው ደግሞ ያለ ሰራተኞች ቢሮ ይበቃል። ለነሆም ትንሽ መሰረት እንፈልጋለን። አሉ ልጆች ጎረቤት የማያስታማች ዝም ብሎ ይሰጣሉ። በጣም የሚኖር ይቻላል። እነሱን ደግሞ ብዬ ጸሎት ቤት ነው ቤተክርስቲያን በመስ እምናምን ይወደቋሉ። እነሱን ሰብስበን ማንም እንፈልጋለን። ግን በቤት ክራይ አይሆንም። ቤት ክራይ ውጣ ሲሉ መቀየር አይቀርም። ቀንጡ ሰብለ ስንቀየር ዘመንተኝ መለመድ ያቀሳቸዋል አዲስ እና እሱም ችግር ነው። ብዙ ችግሮች አሉ እና ፋይናንስ ደግሞ ችግር ነው። በአሁኑ ጊዜ የሚችል ልጆች ያሏቸው ልጆቻቸው ያዘቻል። ግን እነዚህ ይሰጣል በቃ ዝም ብለው መሬት ላይ አንድ ቦታ የሚቀመጥ ምናምን እነሱ ለምንም ከምላት አይቻልም። የፓርክስ ቆንግ አንደኛ እግረህ ወደዛ መሄድ አለበት ዩኒቨርስቲ ስለፈለ ሁለተኛ ድምፅ አሰምተ ነው መለመን ያለበት። ግን መለመን እንዳትችል ድምፅ የለህም እግርም የለህም ሰው አይ። ስለዚህ እንደዚ አይነት ችግር ይቻል በየቤት በቃ ዝም ብለው በየህን ወይ ጸሎት ቤት ተሮሮ የሚኖርና እነሱን ሰብሰን ማንም እንፈልጋለን መጣው ነው።
አሁን ወደ 700 የሚሆኑ ተረጂዎች አሉን ብለሽናል እና ምንድነው እንዴት ነው የምትረዷቸው? ምንድነው የምትሰጧቸው?
ለገብረ ሚካኤል ጥያቄ ወይዘሮ ክብራ የሚመልሱትን ጨምሮ ሁለተኛውን በሌላ ጊዜ እናቀርባለን። እንግዳውን ወይዘሮ ክብራንና ገብረ ሚካኤልን አመሰግናለሁ። አድማጮች ምሽቱ መጨረሻ ቅንብር ስፖርት ነው። ትላንት በመስከረም 22 2015 ዓ.ም ምረት በተካሄደው የለንደን ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታዎች ድል ቀንቷቸዋል። ዝርዝሩን ለንደን ያለው ዘጋቢያችን አስተዋይ መለሰ፣ ሌሎች ስፖርት ዜናዎችን ደግሞ እንደወትሮው ኬኔዲ አባተ ከአዲስ አበባ አጠናቅረዋል፣ እንደሚከተለው ይቀርባል።
በ2022 የለንደን ማራቶን ኢትዮጵያውያን አትሌቶች ከደመናማው የለንደን አየር ስር የድል ብርሃን ፈንጥቀው ውለዋል። ከኮሮና ወረርሽኝ በኋላ ለተከታታይ 3 ዓመታት በሚያዝያ ወር የነበረውን የተለመደ የመወዳደሪያ ጊዜ በመተው ወደ ወርሃ ጥቅምት በተሻገረው የለንደን ማራቶን ኢትዮጵያውያን አትሌቶች በተለይ የሴቶቹ ምድብ የኢትዮጵያን ሰንደቅ ከፍ በማድረግ በአትሌቲክሱ ያላቸውን የበላይነት አረጋግጠውበታል። ከ40,000 በላይ ሰዎች በተሳተፉበት የለንደኑ ማራቶን አስደናቂ ብቃቷን ያሳየችውና የውድድሩ ድምቀት የሆነችው ኢትዮጵያዊቷ ያለም ዘርፌ ዋላው ውድድሩን ለመጨረስ 10 ኪሎ ሜትር ያህል ርቀት ሲቀራት ከመኪና ፍጥነት መቀነሻ ጋር ተጋጭታ በመውደቋ ከመሪዎቹ ቢያንስ በ25 ሜትር ልዩነት ወደ ኋላ ቀርታ የነበረ ቢሆንም ህመሟንና ድንጋጤዋን አሸንፋ የመሪነት ሜዳሊያዋን ማጥለቅ ችላለች። የ23 ዓመቷ አትሌት ያለም ዘርፍ በለንደን ማራቶን ታሪክ ውድድሩን ያሸነፈች የመጀመሪያዋ በእድሜ ትንሿ አትሌት ስትሆን 42 ኪሎ ሜትሩን ርቀት በ2 ሰዓት 17 ደቂቃ 26 ሰከንድ በመሮጥ ደግሞ በለንደን የሴቶች ማራቶን ከእንግሊዛዊቷ ፓውላ ራድክሊፍና ሜሪ ኬይታኒ ቀጥሎ ሶስተኛውን ፈጣን ሰዓት ማስመዝገብ ችላለች። የዓለም ዘርፍ የአምና አሸናፊዋን ኬንያዊቷን ጆይሲሊን ቼኮስካይና የሀገሯን ልጅ መገርቱ ዓለሙን በማስከተል ነው የመጀመሪያዋ የሆነውን የለንደንን ማራቶን ያሸነፈችው። ኬንያዊቷ ጆይሲሊን ቼኮስካይ ውድድሩን ለማጠናቀቅ 2 ሰዓት ከ18 ደቂቃ 7 ሰከንድ የፈጀባት ሲሆን ሶስተኛ ደረጃን በመያዝ ያጠናቀቀችው ኢትዮጵያዊቷ አትሌት መገርቱ ዓለሙ 2 ሰዓት ከ18 ደቂቃ 32 ሰከንድ ፈጅቶባታል። በወንዶቹ ምድብ በአንጋፋው አትሌት ቀነኒሳ በቀለ የተመራው የኢትዮጵያ ቡድን ለአስጨራሽ ትግል ቢያደርግም የኬንያዊውን አሞስ ኪፕሩቶን ፍጥነት መቋቋም ግን ሳይችል ቀርቷል። ውድድሩ ሊጠናቀቅ ወደ 5 ኪሎ ሜትር ሲቀረው ነበር አሞስኪ ፕሮቶ የኢትዮጵያውያኑን መረብ በከፍተኛ ኃይል በመበጣጠስ ወደ መጨረሻው ያሸናፊነት መስመር ለብቻው የገሰገሰው። ኬንያዊ አትሌት በፈገግታ በመታጀብ እጁን ይያውለበለበ መላው ዓለም እየተከታተለው ያለውን ማራቶን በሁለት ሰዓት ከአራት ደቂቃ 39 ሰከንድ በማጠናቀቅ የአንደኝነት መንበሩን ተቆናጥቷል። በውድድሩ ሲጠበቁ ከነበሩት ኢትዮጵያውያን አትሌቶች መካከል የአምናው አሸናፊ ሲሳይ ለማ ውድድሩን 2 ሰዓት 7 ደቂቃ 26 ሰከንድ በመሮጥ በሰባተኝነት ያጠናቀቀ ሲሆን የዓለማችን ብቸኛው የቤት ውስጥ ከቤት ውጪ ሀገር አቋራጭና የኦሎምፒክ ሻምፒዮን ቀነኒሳ በቀለ ከጉዳት መልስ ባደረገው በዚህ ውድድር በአምስተኛነት ደረጃ አጠናቋል። ውድድሩን ለመጨረስም የወሰደበት ጊዜ 2 ሰዓት 5 ደቂቃ ከ53 ሰከንድ ሲሆን የምን ጊዜ ምርጥ አትሌት ቀነኒሳ በቀለ ውድድሩን በሁለተኛነትና አራተኛነት ባጠናቀቁት የሀገሩ ልጆች ልዑል ገብረስላሴና ኪዳኔ አጥላው ተቀድሟል። አትሌት ልዑል ገብረስላሴ ውድድሩን በ2 ሰዓት ከ5 ደቂቃ ከ12 ሰከንድ ያጠናቀቀ ሲሆን ኪዳኔ አጥላው ደግሞ 2 ሰዓት ከ5 ደቂቃ 27 ሰከንድ ፈጅቶበታል። ሌላው ኢትዮጵያዊ አትሌት ብርሃኑ ለገሰ የ2022ቱን ለንደን ማራቶን በስድስተኛነት አጠናቋል። በተሽከርካሪ ወንበር ቅድድም በተካሄደው ውድድርም ቦንዶች ስዊዘርላንዳዊው ማርሴል ሀግ 1 ሰዓት ከ24 ደቂቃ 38 ሰከንድ ፍጥነት ያሸነፈ ሲሆን በሴቶች ደግሞ ሌላዋ ስዊዘርላንዳዊት ካትሪን ዴብረነር በ1 ሰዓት 38 ደቂቃ 24 ሰከንድ በማጠናቀቅ ተሽከርካሪ ወንበር ላይ ሆኖ በሚደረገው በዚህ ውድድር ከፍተኛ የተባለለትን የ29000 ፓውንድ ሽልማት ለማግኘት ችለዋል። የ42.19 ኪሎ ሜትሩን ርቀት በ1 ሰዓት ከ59 ደቂቃ ከ40 ሰከንድ ከ2 ማይክሮ ሰከንድ በመገስገስ የማይቻል የሚመስለውን ሪከርድ ቬና ኦስትሪያ ላይ የጨበጠው ኬንያዊው ኢሉድ ኪፕቾጌ የ2022ቱ የለንደን ማራቶን የክብር እንግዳ ነበር። ለአሜሪካ ድምጽ አስተዋይ መለሰ ነኝ ከለንደን።
የ2015 ቤትኪንግ የኢትዮጵያ ፕሪሚየር ሊግ አርብ ዕለት በተካሄዱ ሁለት ጨዋታዎች ተጀምሯል። ባለፉት ሁለት ዓመታት ሲካሄድ እንደነበረው በተመረጡ ከተሞች በመዘዋወር የሚደረገው የፕሪሚየር ሊግ ውድድር ባለፈው አርብ በባህር ዳር ስታዲየም 7 ሰዓት ላይ ወልቂጤ ከተማና አርባ ምንጭ ከተማ ባደረጉት ጨዋታ ላይ ተጀምረው ይህ ጨዋታ በወልቂጤ 1 ለ0 አሸናፊነት የተጠናቀቀ ሲሆን በእለቱ ቀጥሎ በተካሄደ ሌላ ጨዋታ ደግሞ ባህር ዳር ከተማ ዘንድሮ ሊጉን የተቀላቀለውን ኢትዮ ኤሌክትሪክን 2 ለአንድ አሸንፏል። በቀጣዩ ቀን ቅዳሜ ለተም እንዲሁ ሁለት ጨዋታዎች ተደርገው የአምናው ሻምፒዮን ቅዱስ ጊዮርጊስ አዲሱን አዳጊ ክለብ ኢትዮጵያ መድንን 7 ለአንድ በሆነ ሰፊ ልዩነት በመርታት ጅማሮን አሳምሯል። ድሬዳዋ ከተማና ሲዳማ ቡና ደግሞ 2 ለ2 በሆነ አቻ ውጤት ተለያይተዋል። ትናንት አዋሳ ከተማን የገጠመው ሌላው ዘንድሮ ሊጉን የተቀላቀለው ክለብ ለገጣፎ ለገዳዲ 2 ለ1 በማሸነፍ ውድድሩን በድል ጀምሯል። ለገጣፎ ለገዳዲ ሊጉን ዘንድሮ ከተቀላቀሉ 3 ክለቦች መካከል አመቱን በድል የጀመረ ብቸኛው ክለብም ሆኗል። ወላይታ ዲቻና ኢትዮጵያ ቡና ደግሞ ያለምንም ግብ በአቻ ውጤት ጨዋታቸውን አጠናቀዋል። ዛሬም ቀሪ ሁለት ጨዋታዎች የተካሄዱ ሲሆን ባህር ዳር የሊጉን የአምስት ሳምንታት መርሃ ግብር ታስተናግዳለች። በኢንዶኔዥያ አንድ ስታዲየም በተፈጠረ ግርግር ቢያንስ 125 ሰዎች መሞታቸውን የሀገሪቱ መንግስት አስታወቀ። በሀገሪቱ በሚገኝ አንድ ስታዲየም ውስጥ የተካሄደ የእግር ኳስ ጨዋታ ሲጠናቀቅ በሜዳው ላይ የተፈጠረውን ብጥብጥ ለማስቆም ፖሊስ ባደረገው ጥረት በትንሹ 125 ሰዎች መሞታቸውንና ከ320 በላይ ሰዎች መቁሰላቸውን ባለስልጣናት አስታውቀዋል። ባለፈው ቅዳሜ ከሰዓት በኋላ በአሬማና በፔርሴባያ ሱራባያ ክለቦች መካከል በ ኢንዶኔዥያ ምስራቅ ጃቫ በሚገኘው ካንጁሩሃን ስታዲየም የተካሄደው ጨዋታ በጎብኚው ቡድን ፐርሴባያ ሱራባያ 3 ለ2 አሸናፊነት መጠናቀቁን ተከትሎ የተፈጠረው ቀውስ ፍጻሜው አስከፊ ሆኗል። ዳኛው የመጨረሻውን ፊሽካ ከነፋ በኋላ ንዴታቸውን መቆጣጠር የተሳናቸው የባለሜዳው አሬማ ክለብ ደጋፊዎች ሜዳውን ይወሩታል። ይህን ተከትሎ ከፖሊስ ጋር ግጭት መፈጠሩንና ፖሊስ ተደጋጋሚ አስለቃሽ ጭስ መተኮሱን ሮይተርስ በስፍራው ከነበሩ እማኞች ማረጋገጡን ዘግቧል። ፖሊስ ሁኔታውን ለመቆጣጠር በሚል በተኮሰው አስለቃሽ ጭስ የተደናገጡ ደጋፊዎች በስታዲየሙ በሮች ለመውጣት ሲሯሯጡ ከፍተኛ መረጋጋትና መጨናነቅ መፈጠሩን የምስራቅ ጃቫ ፖሊስ አዛዥ ኒኮ አፊንታ ለሪፖርተሮች ተናግረዋል። በዚህም ሳቢያ ቢያንስ 125 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ በተለያየ መጠን የአካል ጉዳት እንደደረሰባቸው ነው የሀገሪቱ ባለስልጣናት ያረጋገጡት። በተፈጠረው ክስተት ማዘኑን ያስታወቀው ፊፋ ፖሊስ አስለቃሽ ጭስ ቁስ መጠቀማል ነበረበትም ሲል የፖሊስ ምርመራ ተችቷል። በጉዳዩ ላይ ምርመራ እየተደረገ ሲሆን ምርመራው እስኪጠናቀቅ ድረስ የእግር ኳስ ማህበሩ በአገሪቱ ከፍተኛ ሊግና ሊግ 1 የሚካሄዱ ሁሉንም ጨዋታዎች እንዲያግድ የኢንዶኔዥያ ፕሬዝዳንት ጆኮ ዊዶዶ ትዕዛዝ አስተላልፈዋል። በመጨረሻም የአፍሪካ እግር ኳስ ኮንፌዴሬሽን የ2025ቱን የአፍሪካ ዋንጫ አዘጋጅነት ከጊኒ ነጠቀ። ጊኒ እንደ ጎርጎሮሳውያኑ የ2025ቱን የአፍሪካ ዋንጫ እንድታስተናግድ የሰጣትን ድል መልሶ መንጠቁን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አስታውቋል። አርብለት ወደ ኮናክሪ ተጉዘው ከጊኒ ጊዜያዊ ፕሬዝዳንት ኮሎኔል ማማዲ ዱምቦያ ጋር የተወያዩት የካፍ ፕሬዝዳንት ፓትሪስ ሞሴፔ ከውይይቱ በኋላ በሰጡት መግለጫ ሀገሪቱ የአህጉሪቱን ታላቅ የእግር ኳስ ውድድር በ2025 ለማዘጋጀት ዝግጁ አይደለችም ብለዋል። ጊኒ ለውድድሩ የሚሆን ምቹ መሰረተ ልማት እንደሌላትም ነው የካፍ ፕሬዝዳንት የተናገሩት።
ከነዚህና አስተዋይና መሰግናለሁ አድማጮች፣ የምሽቱ ዝግጅታችንም በዚሁ ማጠናቀቂያችን ነው። በትላንቱ ማራቶን በለንደን ማራቶን ከኢትዮጵያውያኑ ከአራተኛ እስከ ሰባተኛ በያዙበት ቀነኒሳ በቀለ ያስመዘገበው ሰዓት በአርባ አመቱ ከሁለት ሰዓት ስድስት ደቂቃ በታች ማጠናቀቅ ልዩ ነው ማለቱን አትሌቲክስ መዝግቧል። የምሽቱን አበቃን። ነገ እንገናኝ።